የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ እነሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ ሐሙስ ነሐሴ 23 2011 ዓ.ም ነው። አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል
ጫትን የመሳሰሉ ሲሶች በኢትዮጵያ ወጣቶች ላይ እያደረሱ ያሉትን ውጥንቅጥ የሚያስዳስስ መሰናዶ አለን።
The whole night they can read. Most of them they start chewing chat.
አብዛኞቹ ጫት የሚቀሙት የማንበብና የሚፈልጉትን የመስራት አቅማቸውን እንደሚጨምረው ስለሚያምኑ ነው። ሲቅሙ ለሊቱን ሙሉ ማንበብ ይችላሉ። አንዳንዶቹ ከቃሙ በኋላ ዘና ለማለትና ለመረጋጋት አልኮል ይጠቀማሉ። አንዳንዶቹ ደግሞ ምርቃና የሚባለውን ሳይሰግዱ እንዳሉ ይሆናል።
አቶ ወልዳይ ሀጎስ ናቸው። መቀሌ የሚገኘው ያደንዛዥ እጽና አልኮል ሱሰኞች ማገገሚያ ማዕከል ኃላፊ ናቸው። ዘገባው ቆየት ብሎ ይደመጣል።
የልጆቹ ብዛት እየተመጣጠነ ያለበት ሁኔታ አይደለም ያለው እና ይሄ ፋውንዴሽን ትልቁ ዓላማው ምንድን ነው? እዛ ላሉ ልጆች እንግዲህ በሚኖራቸው ቆይታ ያው ሀገር ውስጥ የተሰቡ ከሚወስዳቸው ድረስ የተመቸ ሁኔታ እንዲሆንላቸው በማሳደገት የሚያሳልፉት ጊዜ ጥሩ በሆነ ለልጆች የተመቸ ሁኔታ የሚያድጉበትን ነገር ለማመቻቸት የሚሰራ ፋውንዴሽን ነው።
ጸደይ ተድላን ነው የሰማናት። ነዋሪነቷን በዚህ በአሜሪካን ሀገር ያደረገች የሙሉ ጊዜ እናት ናት። ይሁንና ቤት መዋል ሳይገድባት የራሷን የዩቲዩብ ገጽ ከፍታ እናት የመሆን ሂደት ውስጥ የተማረቻቸውን ነገሮች ታጋራለች። ወላጅ ላጡ ልጆች ደግሞ ገቢ ታሰባስባለች። የምሽቱ እንግዳችን ናት።
ወደ ምስራቅ ኢትዮጵያ እናቀናለን። ወደ ቴክኖሎጂው ሰፈርም እንዘልቃለን። አብራችሁ እንድትቆዩ ግብዣውን የምናቀርበው እኔ ሀብታሙ ስዩም ነኝ። እንዲሁም
ኤደን ገረመው
አብረናችሁ እናመሻለን። በመጀመሪያ አጫጭር ዜናዎችን እናስደምጣችኋለን። ወደ ዜናዎቹ እናቀናለን።
ከዜናዎቹ ጋር ተመልሰን መጥተናል። በትግራይ ክልል ፖለቲካዊ እንቅስቃሴ ለማድረግ በሚያደርጉት ጥረት በመንግስታዊ አካላት ችግር እያጋጠመን ነው ሲሉ የአረና ትግራይና የትግራይ ዴሞክራሲ ትብብር ፓርቲዎች አስታውቋል። የአረና ሊቀመንበርና የህዝብ ግንኙነት ኃላፊ ደግሞ ከትላንት በስቲያ ታስረው እንደነበረ በሰጡት መግለጫ አስታውቋል። የትግራይ ጸጥታና አስተዳደር ቢሮ በበኩሉ የክልሉ የጸጥታ አካላት ለሁሉም በፍትሐዊነት የሚያገለግል ነው ብለዋል። ከትላንት በስቲያ የአረና አመራሮች እንቅስቃሴ ያጠራጠራቸው ሰዎች ለጸጥታ አካላት ቆማ ሰጥተው ፖሊስም ይዞ ወደ ማረፊያ ቦታ ወስዶ የሚያስፈልግ ጥያቄ ጠይቆ ሸኝቷቸዋል በማለትም ገልጸዋል።
በደቡብ ሱዳን ኢንሳይ ሴኩሪቲ ለሚባል የግል የደህንነት ጥበቃ ኩባንያ የሚሰሩ 20 የውጭ አገር ዜጎች ሀገሪቱን ለቀው እንዲወጡ የሀገሪቱ መንግስት ትዕዛዝ መስጠቱ ተጋለጠ። የዋና ከተማዋ ጁባ ምክትል ከንቲባ ቲክቲክ ማያርዲት የኩባንያው ሰራተኞች የስለላ ስራ ይሰራሉ፣ ዜጎቻችንን ይበዘብዛሉ ሲሉ ወንጅለዋል። አንድ ኩባንያው ጠበቃ ግን ሰራተኞቻችን ከሀገር ይውጡ የሚል ትዕዛዝ የያዘ ደብዳቤ አልደረሰንም ብለዋል። ኩባንያው የመንግስት ክፍያዎችንና ለሰራተኞች ጥቅማ ጥቅሞችን ጥሮታ እንዲከፍል በተደጋጋሚ ተጠይቆ አላከናውንም ብለዋል። በዚህም የተነሳ የአገር አስተዳደር ሚኒስተር 4 የብሪታንያና 16 የኬንያ ዜጎች ከሀገር እንዲባረሩ ትዕዛዝ መስጠቱን ነው ምክትል ከንቲባው የገለጹት።
የዩናይትድ ስቴትስ የመካከለኛው ምስራቅ የሰላም እቅድ ይፋ የሚደረገው በሚቀጥለው ወር ከሚካሄደው የእስራኤል ምርጫ በኋላ መሆኑን የፕሬዚዳንት ዶናልድ ትራምፕ የመካከለኛው ምስራቅ ልዑክ ተናግረዋል። ጄሰን ግሪንብላንት ትላንትና ረቡዕ ዕለት በሰጡት ቃል የሰላም ራዕዩን በከፊልም ቢሆን ከምርጫው በፊት ይፋ ላለማድረግ ከውሳኔ ላይ ደርሰናል ብለዋል። ሚስተር ትራምፕ የሰላም እቅዱ የፖለቲካው ክፍል ከምርጫ በፊት ሊወጣ ይችል ይሆናል ብለው ነበር። ባለፈው ሚያዝያ ወር ላይ በተካሄደው ብርቱ ፉክክር በነበረበት ምርጫ ያሸነፉት ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የጥምረት መንግስት መመስረት ሳይችሉ መቅረታቸውን ተከትሎ የምክር ቤቱ ሌላ ምርጫ እንዲያካሄድ መወሰኑ ይታወሳል።
የቀድሞው የዩናይትድ ስቴትስ የፌዴራል ምርመራ ቢሮ ኤፍቢአይ ዲሬክተር ጄምስ ኮሚ በፕሬዚዳንት ዶናልድ ትራምፕ ከስራ እንደተባረሩ ከፕሬዚዳንቱ ጋር የተነጋገሩባቸውን ሚስጥራዊ ማስታወሻዎች ለመገናኛ ብዙሃን በመስጠታቸው የሚኒስቴር መስሪያ ቤቱን ፖሊሲዎችና የስራ ቅጥር ስምምነታቸውን ጥሰዋል ሲል የፍትህ ሚኒስቴር ዋና ተቆጣጣሪ ከድምዳሜ ደርሷል። ይህን ይፋ የተደረገው ለረጅም ጊዜ ሲጠበቅ ቆይቶ ዛሬ ይፋ በሆነው ሪፖርት ነው። ኮሚ ፕሬዚዳንቱ አስተዳደር ዘመናቸውን በጀመሩባቸው የመጀመሪያዎቹ 4 ወራት ውስጥ ሁለቱ ብቻቸውን ስላደረጓቸው ውይይቶች በጻፏቸው 7 ማስታወሻዎች ይፋ እንዳደረጉት በአንደኛው ፕሬዚዳንቱ በዋይት ሀውስ ጽህፈት ቤታቸው በኦቫል ኦፊስ ሲያነጋግሯቸው በቀድሞ የብሔራዊ ጸጥታ አማካሪያቸው ማይክል ፍሊን ላይ የተጀመረውን ምርመራ እንዲያቆሙ እንዴት እንደጠየቋቸው ዘርዝረዋል።
በመጨረሻም የ16 ዓመቷ የተፈጥሮና አካባቢ ደህንነት ተሟጋች ግሬታ ተንበርግ የዓለም አየር ግለት ጉባኤ ላይ ለመገኘት አትላንቲክ ውቅያኖስን ያለምንም አይነት በካይ ጋዝ በማይለቅ የነፋስ ኃይል ቀዛፊ ትንሽ መርከብ አቋርጣ ኒውዮርክ ገባች። ተንበርግ ወደ ዩናይትድ ስቴትስ የተጓዘችው የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ ላይ ለመሳተፍ ሲሆን፣ በመርከብ ያልተጓዘችው ደግሞ አየር በካይ ጋዝ የሚለቁ የንግድ አውሮፕላኖች ላይ ላለመሳፈር ብላ ነው። ገና የ8 ዓመት ታዳጊ እያለች ስለ አየር ንብረት ለውጥ ለመጀመሪያ ጊዜ መማሯን የገለጸችው ተንበርግ ከዚያን ጊዜ አንስታ ጉዳዩ በጣም እያሳሰባት እንደሄደም ትናገራለች። በሚቀጥለው ወር በሚካሄደው የተባበሩት መንግስታት ድርጅት የአየር ንብረት የድርጊት ጉባኤ ላይ ንግግርም ታደርጋለች። በመቀጠልም በታህሳስ ወር ቺሊ ውስጥ በሚካሄደው ሌላ መሰል ጉባኤም ላይ ትካፈላለች። ወጣቷ ስለ አየር ንብረት ደህንነት መማጎቷን ለመቀጠልም ለአንድ ዓመት ያክል ትምህርቷን አቋርጣለች። አድማጮች፣ ለሰዓቱ ያዝንላችሁ ዜናዎችን ነበሩ። ከቀሪ የጋቢና ቪኦኤ ፕሮግራሞች ጋር አብራችሁን ቆዩ።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው እያዳመጣችሁ ያላችሁት። ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። ሀብታሙ ስዩምና
ኤደን ገረመው
አብራችሁን ከአድማስ ተሻገሩ እንላለን። ወደ ቀዳሚው ዘገባ እንሻገር። ኢትዮጵያ በበርካታ ሀገራት ክልክል የሆነውና በሰዎች ላይ የመነቃቃት ስሜት የሚፈጥረው ጫት እጽ የሚመረትባትና የሚሸጥባት ሀገር ናት። በዚህ ሱስ የተያዙ ወጣቶች የተከሰተባቸውን የጤናና የስነ ልቦና ውጥንቅጥ ለመግታት በአንዳንድ የኢትዮጵያ ክፍሎች የማገገሚያ ማዕከላት መክፈት አስፈልጓል።
ከጫት አልኮልና መሰል የአደንዛዥ እጽ ለማገገም መቀሌ የሚገኘው የአደንዛዥ እጽና አልኮል ማገገሚያ ማዕከል የገቡ ወጣቶች ጫት ስለሚያስከትለው ጉዳት ይናገራሉ። የአጃንስ ፍራንስ ፕሬስ ዘጋቢዎች በመቀሌና አዲስ አበባ ተገኝተው ጫት ስለሚያስከትለው ጉዳት ያጠናቀሩትን ዘገባ ጽዮን ግርማ እንዲህ ያሰናድተዋለች።
ዮናስ ጌቱ የምህንድስና ተማሪ በነበረበት ወቅት እርሱና ጓደኞቹ ሌሊቱ ሙሉ ለማጥናት እንዲያስችላቸው በሚል ነበር ጫት መቃም የጀመሩት። ነገር ግን መጽሐፎቻቸውን ዘግተው ለመተኛት ሲሞክሩ የልብ ምታቸው ይጨምራል። ከዛ ውስጥ ለመውጣትና ለመተኛት ደግሞ እንደ ቮድካና ካናቢስ ያሉ አልኮልና አደንዛዥ እጾችን ተጠቅመው ለመተኛት ይሞክራሉ። ዮናስ ወደ አደንዛዥ እጽና አልኮል ሱስ የመራው ጫት መቃሙ እንደሆነ ያምናል። ይህ ደግሞ ሙያውን፣ ገንዘቡን፣ የሚያከብራቸውን ቤተሰቡንና አጠቃላይ ኑሮውን አሳጥቶታል። አንዱ ሱስ ሌላኛውን ሱስ እያስከተለ ይሄዳል ይላል። ሁለቱም የአንድ ሳንቲም ሁለት ገጽታ ናቸው፣ አይነጣጠሉም ብሏል።
ላለፉት 15 ዓመታት እንደ ጫት፣ ሲጋራና ማሪዋና የመሳሰሉ ሱስ አስያዥ ነገሮችን እጠቀም ነበረ። ሱሰኛ ነበርኩ።
በመንግስት የሚተዳደረውና መቀሌ ከተማ የሚገኘው የማገገሚያ ማዕከል ጫትና ሌሎች ሱሶቹን ለመተው እንዲችል እገዛ ተደርጎለታል። በማዕከሉ ሌሎች ወጣቶች ከሱስ እንዲወጡም ይበረታታሉ። በብዙ አገሮች ጫት ማምረት፣ መቃመም ሆነ መሸጥ የተከለከለ ነው። በኢትዮጵያና በአንዳንድ የአፍሪካ ቀንድ አገሮች ግን የተፈቀደ ነው። አብዛኞቹ ጫት በአንድ ማህበረሰብ ውስጥ የሚያስከትለውን ጉዳት ከመረዳት ይልቅ እንደ ባህል አድርገው ይመለከቱታል። አንዳንዶቹ ግን የጫትን ጉዳት በግልጽ ይናገራሉ። የምግብ ፍላጎታቸውን እንደሚዘጋው፣ ጥርሳቸውን ከጥቅም ውጪ እንደሚያደርገው፣ እንዲሁም እንቅልፍም ጭምር እንደሚነሳቸው። ይህ የጫት ልማድ የአንድን ቤተሰብ የገንዘብ አቅምም ይጎዳል። በአዲስ አበባ ከተማ ነዋሪ የሆነ አንድ የጫት ተጠቃሚ ከምስራቁ የአገሪቱ ክፍል የሚመጣውን ጫት በየቀኑ $4 ወይም 110 ብር አካባቢ እየከፈለ እንደሚገዛ ይናገራል። ወልደ ሀጎስ መቀሌ የሚገኘው የአደንዛዥ እጽና አልኮል ማገገሚያ ማዕከል ኃላፊ እንዲሁም የሳይኮሎጂ ባለሙያ ነው። አገልግሎቱን በነጻ እየሰጠ የሚገኘው የሱስ ማገገሚያ ከተከፈተበት የአውሮፓውያኑ 2015 ዓ.ም ጀምሮ ወደ ማገገሚያው ከገቡት 500 ወጣቶች ውስጥ 80% የሚሆኑት ወደ ሱስ የገቡት በጫት ምክንያት መሆኑን ለፈረንሳዊ ዜና ወኪል አጃንስ ፍራንስ ፕሬስ ተናግሯል። ኢትዮጵያ ከቡና ቀጥሎ ትልቁ ወደ ውጭ የምትልቀው ምርቷ ጫት ነው። ጅቡቲና ሶማሊያ ዋና ገበያተኞች ናቸው። አሁን የአገር ውስጥ ተጠቃሚዎች ቁጥርም ጨምሯል። ወልዳይ ተማሪዎች እዚህ ተጠቂ እንደሆኑ ይናገራል።
The whole night they can read. Most of them they start chewing chat.
አብዛኞቹ ጫት የሚቀሙት የማንበብና የሚፈልጉትን የመስራት አቅማቸውን እንደሚጨምረው ስለሚያምኑ ነው። ሲቀሙ ሌሊቱን ሙሉ ማንበብ ይችላሉ። አንዳንዶቹ ከቃሙ በኋላ ዘና ለማለትና ለመረጋጋት አልኮል ይጠቀማሉ። አንዳንዶቹ ደግሞ ምርቃና የሚባለውን ሳያስወግዱ እንዳሉ ይሆናሉ።
በአጠቃላይ ጫት ወደ አደንዛዥ እጾች የሚገባበት መግቢያ በር ነው ይላል። ጫት የሚያስከትለውን ከፍተኛ ጉዳት ለማህበረሰቡ በተገቢው መንገድ ማስተማር አለብን፣ በጉዳዩ ላይም በደንብ ጠንክረን መስራት ይኖርብናል ብሎ ያምናል። በአዲስ አበባ ትንሿ መቋድሾ ብለው በሚጠሯት ቦታ ጫትን አረንጓዴ ወርቅ ብለው ሰይመውታል። በዚህ ቦታ ጫት ሲቅም የተገኘው ወጣት ኦስማን አብዱላሂ ጫት መጥፎ ነው ብሎ ያምንም።
ይህ እውነት አይደለም። እንደዚህ የሚሉት መጀመሪያውኑ አልኮልና አደንዛዥ እጽ ከጀመሩ በኋላ ጫት መቃም የጀመሩ ናቸው።
ለዘጠኝ ዓመታት ጫት የቃመው የሰላሳ ዓመቱ መሐመድ ከሊፋ ግን ጫት ትዳሩን እንዳሳጣው ይናገራል። ጫት እየቃመ በፌስቡክ የውስጥ መልእክት መላላኪያ ሌሊቱ ሙሉ ከሴት ጋር እንደሚነጋገር የደረሰችበት የቀድሞ ባለቤቱ ጥላው እንደሄደች ይናገራል። በጫት ምክንያት ያጣውን ሕይወቱን ለማስተካከል በማገገሚያ ማዕከል ውስጥ እንዳለም ገልጿል። ከሱስ ወጥቶ አዲስ ቤተሰብ የመመስረት ህልምም እንዳለው ተናግሯል።
አድማጮች እያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። ምርጫችሁ ስላደረጋችሁ እናመሰግናለን።
ጸዳይ ተድላ ትባላለች። ነዋሪነቷ በዚህ በአሜሪካ ነው። የሙሉ ጊዜ እናት ናት። ይሁንና ቤት መዋል ሳይገድባት የራሷን የዩቲዩብ ገጽ ከፍታ እናት በመሆን ሂደት ውስጥ የተማረቻቸውን ነገሮች ታጋራለች። በዚህም ብቻ ሳትገደብ በእውቀቷ ኢትዮጵያ ውስጥ የሚገኙና በመንግስት የሚደገፉ የወላጅ አልባ ሕፃናት ማሳደጊያዎችን ገንዘብ በማሰባሰብ እየረዳች ትገኛለች። ለዛሬ የሴቶች ጋቢና እንግዳችን ናት። ኤደን ገረመው እንዲህ አናግራታለች።
ጸደይ ተድላ ትባላለች። ተወልዳ ያደገችው አዲስ አበባ ይሁን እንጂ በአሁን ሰዓት ነዋሪነቷን በዚሁ በአሜሪካን ሀገር ውስጥ አድርጋለች። ባለትዳርና የሁለት ልጆች እናትም ናት። በዚህ ልጆችን ማሳደግ በጣም ከባድ በሆነበት በአሜሪካን ሀገር ውስጥ የሙሉ ጊዜ እናት ሆና ልጆቿን መንከባከብ ጀመረች። እናትነት በየቀኑ አዲስ ነገር እንዳለው ስትረዳ፣ በየቀኑ አዳዲስ ጥያቄዎች ሲመጡባትም እነሱን እንዴት እንደተወጣቻቸው የዩቲዩብ ገጽ ከፍታ ሀሳቧን ማጋራት ጀመረች።
እንግዲህ እናትነት በጣም ደስ የሚል የተለየ ዓለም ነው ብዬ ነው የማስበው። ትልቅ እግዚአብሔር በረከት ነው። የዩቲዩብ ቻናል የጀመርኩበት ምክንያት የመጀመሪያ ልጄን እርጉዝ ከሆንኩበት ጊዜ ጀምሮ ብዙ ነገሮችን አነብ ነበረ። ምክንያቱም በልማድ ማሳደጋልም ደግሞ በቃ እንዲህ ነው የሚደረገው በሚባለው አይነት እና ስል ብዙ ነገሮችን አነብ ነበር እና ምን አሰብኩኝ፣ እኛ ሀገር በተለይ ባለው ሁኔታ ብዙ እንደዚህ የሚነበቡ ነገሮች አላየሁኝም እኔ ሳድግ ወይም ደግሞ በነበርኩበት ጊዜ እና ብዙ መጽሐፍቶች አልነበረውም፣ ብዙም ሰው ያልምድ አልነበረውም ነው እና እንደው ያለኝን ነገር እኔ የተማርኩትን ነገር ባካፍል ብዬ ነው እንግዲህ እዛ ላይ የተለያዩ ሀሳቦችን ማካፈል የጀመርኩት።
ጸደይ በዚህም ብቻ ሳትገደብ ከቤቷም ሳትወጣ እውቀቷንና ገንዘቧን ተጠቅማ በኢትዮጵያ የሚኖሩ ወላጅ አልባ ህጻናትን ለመደገፍ ከሚሰራ ኤኮ ፋውንዴሽን ከተሰኘ ድርጅት ጋር ጥምረት ፈጠረች። ኢትዮጵያ ውስጥ ያሉትና በመንግስት የሚደገፉትን ክበበ ፀሐይ፣ ቀጨኔ የሴቶች ልጆች ማሳደጊያና ኮልፌ የወንዶች ልጆች ማሳደጊያ ማዕከላትን ለመደገፍም የተቻላትን ያክል ለማድረግ የገንዘብ ድጋፍ በማሰባሰብ ላይ ትገኛለች። እንዲያው እንዴት ብለሽ ይህን ነገር ጀመርሽው? በምን አይነት ሁኔታስ ነው ድጋፍ የምታደርጊው ስል ጠየኳት።
እንደ አጋጣሚ ነው አንድ ጊዜ ዩቲዩብ ላይ ሆኜ እንደዚህ የተለያዩ ፕሮግራሞችን ሳይ፣ ኢትዮጵያ የተሰራ ፕሮግራም ነው አንዲት እናት ልጆችን ከአንደኛው የመንግስት ህጻናት ማሳደጊያ ወስዳ እንዴት እንዳሳደገች እንዴት እንደወሰደች ስትናገር ስለነበረው ሁኔታ በጣም ያሳዝን ነገር ነበር የተናገረችው። ከዛ ወዲያ ምን ማድረግ እችላለሁ ብዬ ማሰብ ጀመርኩኝ። አንድ ፋውንዴሽን አለ የሚረዳ እና ከእሷ ጋር አብረን ለመስራት ተነጋገርን። እንግዲህ ሁላችንም እንደምናውቀው ዓለም አቀፍ በጉድፈቻ ልጆችን ማሳደግ በዓለም አቀፍ ደረጃ አሁን በኢትዮጵያ ተከልክሏል ከ2018 ዓ.ም ጀምሮ። ስለዚህ ይሄ ማለት እንግዲህ ወላጅ የሌላቸው ህጻናት በኢትዮጵያ ሆነው የሚያድጉበት ሁኔታ እንዲመቻች ተወስኗል ማለት ነው። ይሄ በሚሆንበት ጊዜ እንግዲህ ምንድን ነው በየቀኑ ነው ወላጅ የሌላቸው ህጻናት ወደ ህጻናት ማሳደጊያ የሚወሰዱት፣ በየቦታው ይገኛሉ። ይሄ ደግሞ በጣም ከባድ የሆነ ተጽዕኖ ይፈጥራል ባሉት ማሳደጊያዎች ላይ። ምክንያቱም የማሳደጊያው ያለው ልጆችን የመያዝ ብቃት እና የልጆቹ ብዛት እየተመጣጠነ ያለበት ሁኔታ አይደለም ያለው እና ይሄ ፋውንዴሽን ትልቁ አላማው ምንድን ነው እዛ ላሉ ልጆች እንግዲህ በሚኖራቸው ቆይታ ያው ሀገር ውስጥ ቤተሰብ እስከሚወስዳቸው ድረስ የተመቸ ሁኔታ እንዲሆንላቸው በማሳደጊያ ውስጥ የሚያሳልፉት ጊዜ ጥሩ በሆነ ለልጆች የተመቸ ሁኔታ የሚያድጉበትን ነገር ለማመቻቸት የሚሰራ ፋውንዴሽን ነው።
እና እንግዲህ የመጀመሪያ ስራ የሚሆነው አሁን ያለ ህቃን የማሟላት ያለው ህፃን ቁጥርና ለምሳሌ ያለው አልጋ ብዛት ተመጣጣኝ አይደለም። ስለዚህም የህፃናት አልጋ አለ እዛ ውስጥ አዳዲስ የተወለዱ 4-5 ህፃናት አንድ ላይ የሚደረጉበት ሁኔታ ነው ያለው። አልጋ የለም፣ እንደገና የቤት እጥረት አለ እና በጣም የተጨናነቀ ሁኔታ ነው ያለው። ስለዚህ እሱን ለመቅረፍ ሲባል ዋጋም ተመን ወጥቶ የሚፈጀው የራስን የቻለ የገንዘብ መጠን አለ። እኔ ደግሞ ከዛ ውስጥ እንግዲህ ራሴ የማውቃቸውን ሰዎች አስተባብሬ እስኪ በዛ ልጀምር ብዬ የህፃናት አልጋም ቤት 18 ያስፈልጋል ለእሱ ገንዘብ ማሰባሰብ ላይ ነኝ ያለሁት።
ጸደይን ለምታውቃቸው ሰዎች በግሏ ደብዳቤ በመጻፍና ሰዎች ድጋፍ እንዲያደርጉ በማበረታታት የገንዘብ ማሰባሰቡን ሂደት ሀ ብላ ጀምረዋለች።
እንግዲህ አሁን ባለው ሁኔታ ፋውንዴሽኑ ገጽ ላይ ነው ሰዎች ማዋጣት የሚችሉት። በገንዘብ መርዳት የማይችል ሰው ደግሞ ብዙ መርዳት የሚችልባቸው ነገሮች አሉ። ለምሳሌ ኢትዮጵያ ውስጥ የምንኖር ሰዎች ወደ እነዚህ ህጻናት ማሳደጊያ ሄዶ ከልጆቹ ጋር ጊዜ ማሳለፍ ራሱ ትልቅ ነገር ነው፣ በተለይ ለህጻናቶቹ።
ይህንን ሂደትም ሰዎች በሚችሉት መልኩ በኢኮ ፋውንዴሽን ገጽ ላይ በመግባት እንዲደግፉ፣ በሀገር ውስጥ ያሉትም ደግሞ በገንዘብ እንኳን ባይሆን ሙያዊ ድጋፋቸውን እንዲያደርጉ ታበረታታለች።
ኤደንና እንግዲህ እንግዳሽን በጣም እናመሰግናለን። ቀጣዩ ዘገባ ደግሞ ወደ ምስራቅ ኢትዮጵያ ወስደናል። ፈቲያ መሐመድ ትባላለች። ተወልዳ ያደገችው ድሬዳዋ ነው። ሞዴሊስት ነች። ጃፓንና ቻይና በተካሄዱ የወይዘሪት ዓለም ቁንጅና ውድድሮች ላይ ተሳታፊ የነበረችው ፈቲያ ትዳር መስረታ ልጅ ከወለደች በኋላ በወይዘሮች መካከል በሚካሄዱ ዓለም አቀፍ ውድድሮች ተደጋጋሚ ድሎችን አስመዝግባለች።
በዚሁ በአሜሪካን ሀገር በግንቦት 2019 ላይ በተካሄደው የዓለም የማህበረሰብ አገልግሎት የወይዘሮ ዓለም አሸናፊ ነች። ይህንን ድሏን ተጠቅማም የአካባቢዋን ማህበረሰብ ለማገልገል ውጤታማ እንቅስቃሴዎች ታካሂዳለች። አዲስ ቸኮል አነጋግሯት ነበር።
ፈቲያ መሐመድ እባላለሁኝ። በሞዴሊንግና በፋሽን ኢንዱስትሪ ውስጥ ነው የተሰማራሁት። 2018 ማሌዥያ ላይ ኮንቲኔንታል አሸናፊ ነበርኩኝ። ሚስስ ቱሪዝም አፍሪካ የ2018 አሸናፊ ነበርኩኝ ኢትዮጵያን ወክዬ። ከዛ ደግሞ ኦክቶበር ላይ እንዲሁ ሁለተኛ ነው የወጣሁት፣ የወይዘሮ ፕላኔት ላይ ሁለተኛ ነው የወጣሁት። አሁን ደግሞ ሜይ ላይ ሚስስ ወርልድ ላይ ፓርቲሲፔት አድርጌ ነበር ኢትዮጵያን ወክዬ። እዛ ላይ የማህበረሰብ አገልግሎት አሸናፊ ነኝ።
ወደ ሞዴሊንጉ ዘርፍ መግባት ለሚፈልጉ ወጣቶችም ምክር አላት።
ወጣቶች በሞዴሊንግ በፋሽን ቅርብ ናቸው ወጣቶቻችን። በተለይ በአሁን ዘመን እንደምታየው ቴክኖሎጂ በጣም ኢንስታግራም፣ ፌስቡኩ፣ ዩቱቡ ሁሉ ነገር ባለበት ሰዓት የኛ እድሉን ስላላገኘን አጋጣሚዎቹ፣ ቻንሶቹ በጣም ትንሽ ናቸው እና ስለሆነ ነው እንጂ የኛ ወጣቶች በጣም ልባቸው የተሰረቀ ነው። በተለይ ወደ አዲስ አበባ ምናምን ስትሄድ እንደዚህ መሀል ላይ ወደ ድሬዳዋ ከተማቶች ብታይ እንዲህ በግልብ ነው ሙያውን ሳያውቁት ምን አይነት ዋጋ እንደሚያስከፍል አያውቁትም። የት ጋር መድረስ እንደሚፈልጉ አያውቁትም። ሞዴል በፊት ዶክተር ነው የሚባለው፣ አሁን ሞዴል ነን ነው የሚሉት። እና ልጆቻችንን ለፕሮፌሽኑም የሚገባውን ትክክለኛውን ግንዛቤ ማስጨበጥም ያስፈልጋል። ከተሰራበት ደግሞ ትልቅ ኢንዱስትሪ ነው፣ አርት ነው፣ ሞዴሊንግ ጥበብ ነው፣ ሳይንስ ነው። እና ያንን ነገር ፕሮፌሽናል በሆነ መልኩ እዚህ በተቋም ደረጃ የለም እርግጥ ገና እኛ ሀገር ግን ያንን ግንዛቤ ማስጨበጥ ያስፈልጋል። አውቀውት ሴት ወጣት ሴቶቻችን እንዲህ ወደ ሙያው ሲገቡ ያንን ነገር ተገንዝበው አልጋ ባልጋ እንዳልሆነ ብዙ ችግሮች እንደሚያጋጥሟቸው ማወቅ መቻል አለባቸው እና ከተሰራበት ደግሞ የሚመለከታቸው አቋማት ባለሀብቶችም ሊሆናሉ፣ በዚህ ፕሮፌሽን ላይ መሰማራት የሚፈልጉ ሊሆን ይችላሉ። ሙያው አትራፊ እንደ ሀገርም አትራፊ ነው። ቢዩቲ ፔጀንትም እንደ ሀገር አትራፊ ነው። አንድ ሴት ኢትዮጵያን ወክላ ሄደች ማለት የኢትዮጵያን ባህል፣ ወግ፣ ስርዓት፣ ካልቸር፣ ተፈጥሮ፣ ቋንቋ ብዙ ነገር ነው ሄዳ ፕሮሞት የምታደርገው። ያ ፕላስ ደግሞ የእኛ ኢትዮጵያውያን ሴቶች እንደምታየው ከለራችን በጣም ነው የሚያምረው፣ ቁመታችን። ኢትዮጵያ በራጮች እኮ የምትታወቀው እኮ ባዳችን ማስል ስለሆነ እኮ ነው አይደል እንዴ? ዊች ኢዝ ለሞዴሊንግም የተመቸ አቋም ነው ያለን ማለት እኮ ነው።
ፈቲያ ብዙ ጊዜዋን ባሳለፈችበት ሞዴሊንግና ፋሽን ላይ ብቻ ከማተኮር ይልቅ በአሜሪካ አሸናፊ የሆነችበትን የማህበረሰብ አገልግሎት መስጠት ነበር የመረጠችው። ለዚህም ተወልዳ ወዳደገችበት ድሬዳዋ ነበር ፊቷን ያዞረችው። በድሬዳዋ ሙከጀላ የሚባል ቀደምት ባህል አለ። ሙከጀላ ህብረተሰቡ በመካከሉ ያለውን አለመግባባት ዛፍ ጥላ ስር ሆኖ የሚመክርበት ባህል ነው። በመተሳሰብና በፍቅር ይታወቅ የነበረው የድሬዳዋ ነዋሪ ከቅርብ ጊዜ ወዲህ በተደጋጋሚ በግጭት ስሙ መነሳቱ የከነከናት ፈቲያ ይሄ መስተካከል አለበት በሚል ነባሩ የሙከጀላ ወይም የዛፍ ጥላ ስር ውይይት በዘመናችን መደገምና ችግሩ መፈታት አለበት ብላ ተነሳች። ለዚህም አርቲስት አሊ ቢራ፣ አርቲስት አሊ ሸቦ፣ ወይዘሮ የትነበርሽ ንጉሴ፣ ከንቲባ መሐመድ አህመድ ቡህ፣ ኡጋዞች፣ አባገዳዎች የሃይማኖት አባቶችና ሌሎችም የድሬዳዋ ጉዳይ መለከታቸዋል የተባሉ ተጽዕኖ ፈጣሪ 150 ታዋቂ ሰዎች በጋራ የሚመክሩበትን መድረክ ፈጥራለች። ስለ መድረኩ እንዲትላለች።
እንደ ድሬዳዋ ልጅነቴ ባለፈው እንደምታስታውሱት ሜራት ላይ ሚስስ ወርልድ 2019 ላይ የማህበረሰብ አገልግሎት አሸናፊ ነበርኩኝ በአሜሪካን ሀገር በላስ ቬጋስ ላይ። እዛም ቃል የገባሁት ነው የዚህ የማህበረሰብ አክቹሊ ከዛም በፊት የማህበረሰብ አገልግሎት ከዚህ ከሰላምና ከባህልና ቱሪዝሞች ጋር በመሆን ተቋማት ጋር በመሆን በተለያዩ ጊዜያቶች እንደዚህ አይነት ስራዎች ሰራ ነበር። ግን አሁን ህውቅና ኦፊሻሊ በዚህ በሚስስ ወርልድ ከተሰጠኝ በኋላ እዛ ቃል በገባሁት መሰረት ወደ ሀገሬ ስመለስ በተለይ ቤት ሳይጸዳ ደጅ አይጸዳም የሚል አባባል አለና ይሄንን አሁን ያለው አገራችን ኢንዲቪጁዋል የሰላም ኮሚቴ ስለተቋቋመ አይደለም፣ በመንግስት ደረጃ በሚኒስትር ደረጃ ስለተቋቋመ አይደለም፣ በቡድን ስለተቋቋመ ሳይሆን እያንዳንዱ ሰላም ያስፈልጋልና ሁሉም አሁን ላለው ችግር ሁሉም ኃላፊነት መውሰድ አለበት ኢንዲቪጁዋሊ ማለት ነው። ያንንም በመንገዘብ እኔም እስቲ ለዚህ ለተወለድኩበት ማህበረሰብ ያለኝ እንዳቅሜ እንዳለኝ ባለኝ ደረጃና አቅም የሆነ ነገር ኮንትሪቢዩት ላድርግ በሚል ያመጣሁት ሀሳብ ነው። ሀሳቡን እንዳመጣው ዶክተር አልቶ አሊ ቢራን አናግሬያቸው ነበር። እሳቸውም በሀሳቡ ተስማምተው ሌሎችም እና ዶክተር አልሸቦ እንዲሁም ደግሞ አርቲስት ዩነስ እና ሌሎች ወጣቶች አርቲስቶች እና እንዲሁም ግለሰቦች እንዲሁም ስናናግራቸው ፈቃደኛ ሆነን ለምን ድሬዳዋን ድሬዳዋ ከሌሎች ክልሎች በብዙ የምትለይበት መንገድ አለ። አስተዳደጋችን ይለያል፣ ባህላችን ይለያል። በጣም ብዙ የተለያየ ቀለም ስላለን አስተዳደጋችን ላይ ካራክተራችንም ኑሯችንም ቀለማችን ሁሉ ነገር ይለያል እና ምናልባት እኛ ሮል ሞዴል መሆን እንችላለን ለሌሎች ተምሳሌ ለሌላው አካባቢ ለሌላው ክልል ምሳሌ መሆን እንችላለን። ለምን አካባቢያችን ላይ ከራስ ለምን አይጀምርም?
ፈቲያ ያሰበችው ተሳክቶ ውጤታማ የዛፍ ጥላ ስር ውይይት ተካሂዷል። ይህ በግል ተነሳሽነት የተጀመረ እንቅስቃሴ ብዙዎቹን ለተመሳሳይ እንቅስቃሴ ያነሳሳ ነበር። ፈቲያ በወጣትነቷ ያገኘችውን እውቅና ተጠቅማ የትውልድ አካባቢዋን ችግር ለመፍታት እንደሞከረችው ሁሉ ሌሎች ወጣቶችን በየተሰማሩበት ዘርፍ ለማህበረሰባቸው የሚችሉት እንዲያደርጉ ጥሪ ታቀርባለች። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምፅ ራዲዮ ወደ እናንተ የሚቀርብ ወጣቶች ላይ ያተኮረ መሰናዱ ነው። በመቀጠል የወጣቶች ድምፅ ይሰማል።
በተለያዩ ማህበራዊ ድረገጾችና መገናኛ ብዙሃን ስለ ጽንፈኝነት ብዙ ነገር ይባላል። እስኪ እናንተን ጠይቃችሁና ጽንፈኝነት ለእናንተ ምን ማለት ነው?
እንግዛው አባይ ይባላለሁ። ጽንፈኝነት የሚለውን ፌስቡክ ላይ ምናምን አየዋለሁ፣ ግን አሉታዊ የሆነ ጎን እንዳለው እረዳለሁ። ጽንፈኝነት ሲባል አሉታዊ ለሆነ ነገር በቃ ጥሩ ላልሆነ ነገር እንደሚጠቀሙበት ግን ይዛን ያህል ነገር ነው የምረዳው እንጂ ጽንፈኝነት የሚለውን በቃ በሌላ ነገር ስ በደንብ አስቢበት ማለት ሻ የኔ ይበልጣል ብሎ የሌሎችን ዝቅ አድርጎ የራሱን ማሳደግ የሚፈልግ ሰውን ለመግለጽ ነው የሚረዱበት። ልክ እንደዛ ደግሞ ጽንፈኝነት ምናልባት ከፖለቲካ ጋር ተያይዞ የራስን ብሔር ለማሳደግ የሚያስብ እንደዛ ቢሆን እንጂ ብዙ ጽንፈኝነት የሚለውም በደንብ እንትን እያለ
ጽንፈኝነት ማለት የሚያስፈራኝ ቃላት ነው። የምሬ ነው። ጽንፈኛ ወይም ወገናዊነት በሌላ ትርጉም ከበድ ይላል፣ ያስፈራል። ምክንያቱም አንድ ሆነን ልዩነትን ስታስብ ደግሞ መጥፎ ነገር ነው። ምክንያቱም የኛ ሀገር በጣም በተለያዩ ብሔር ብሔረሰቦች ያለንና በተለያዩ አመለካከት በተለያየ አስተሳሰብ ያለን ማህበረሰብ ውስጥ ነው። ይሄ ጽንፈኝነት ደግሞ ከነዚህ ከተለያየ አስተሳሰብ ጋር ከተለያየ አመለካከት ጋር ከተለያየ ብሔረሰብ ጋር ሲገናኝ በጣም የተለየ መጥፎ ነገር ሊያደርስ የሚችል ቃል ነው። ጥሩ የሆነ ትርጉም የለም። ሰዎች ጋር ሲመጣ ደግሞ በጣም መጥፎ ይሆናል። በሰው ባህሪ ላይ ሲገለጽ ለሀገርም አይጠቅምም፣ ለግለሰብ አይጠቅምም፣ ለቤተሰብ አይጠቅም ነገር ነው።
ቃል እንዴት ተፈጥሮ ይባላል? ለኔ ጽንፈኝነት የሚለውን ቃል ስረዳ ሁለት ትርጉም ነው የሚይዝብኝ። በአንድ በኩል የሚይዘው ምንድን ነው? አንድ ወገንተኝነት ይዞ የኔ ሀሳብ ብቻ ነው ልክ ብሎ የራስን ሀሳብና አካሄድ ለየት ያለውን ነገሩን ማንጸባረቅ ነው። በአንድ በኩል ደግሞ ሳይ ደግሞ አንድን ትክክል የሆነን ነገር ትክክል ነው ብሎ በቃ አሳምኖ መናገርና ከሀሳብ ፈቀቅ ያለ ማለት እንደ ጽንፈኛ የሚቆጠርበት ሁኔታ አለ። ግን በዋናነት የሚስተዋለው ነገር ግን ጽንፈኝነት አንድ የሌሎች ስህተት ነው የኔ ልክ ነው ወይም ደግሞ ሌሎች እኔን መቀበል አለባቸው ወደ ራሴ የቀረቡትን ነገሮች ጓደኛ ሌሎችን ደግሞ እንደ ጠላት አድርገው የመፈረጅን ነገር ነው።
ጽንፈኝነት የኔ ሀሳብ ብቻ ነው ትክክል ብሎ የሌሎችን ሀሳብ ማጣጣልና መሸሽ ነው ብላችሁናል። ያስፈራል ያላችሁም አላችሁ። ሁላችሁንም እናመሰግናለን።
አሁን ሰዓቱ ደግሞ የቴክኖሎጂ ነው። የመጪውን ዘመን ይቀይራሉ ተብሎ የተነገረላቸውን ፈጠራዎችና ሐሳቦች መልከታዎችን የምናደርስበት ሰዓት ነው። ሀብታሙ ስዩም ስለ ሮቦቲክ ቁምጣ ሱሪ ያወጋናል።
አጥኚዎች በርምጃና ሩጫ ወቅት ኃይልን የሚያጎለብት ልብስ መስራታቸው ተሰምቷል። ኤግዞሱት የተሰኘው ልብስ ቀላልና በአብዛኛው ሕዝብ ዘንድ ተቀባይነት ሊያገኝ የሚችሉ የመጪው ዘመን ተለባሽ ግኝቶች እውን መሆን እንደሚችሉ የሚያሳይ እንደሆነ የሃርቫርድ ዩኒቨርሲቲ ዌስ ኢንስቲትዩት ተመራማሪዎች ተናግረዋል። መሰል ፈጠራዎች በቀደመው ጊዜ የአካል ጉዳት ያለባቸውን ሰዎች ለመርዳት ያለሙ ነበሩ። የአሁኑ ፈጠራ ግን ከዚህ አልፎ ለማንኛውም ሰው ኃይልና ፍጥነትን ይቸራል። ኤግዛሱት 5 ኪሎ ግራም ያክል የሚመዝን ሲሆን ከሌሎች መሰል ፈጠራዎች ጋር ሲነጻጸር ቀላልና እንቅስቃሴን እንዳይገድብ ተደርጎ የተሰራ ስለመሆኑ ተነግሮለታል። የሮቦት ቁምጣ ሱሪ በሚል ሊገለጽ የሚቻለው ግኝት ከሚለጠጡ ቁሶች የተሰራ ነው። በኮምፒውተርና ሞተር ቁጥጥር የሚደረግለት መሳሪያ በወገብና ጭን ላይ ይታሰራል። የተጠቃሚውን የላይ እግር ክፍል ከሞተሩ ጋር የሚያገናኙ ገመዶችም አሉት። በእያንዳንዱ እርምጃ በገመዶቹ ላይ የሚፈጠረው ግፊት ለተጠቃሚው የላይ እግር ክፍል ኃይልን ያጎናጽፋል። የዚህ ፈጠራ ውጤት ትልቁ ስኬቱ የሰዎችን ሜታቦሊዝም ወጪ መቀነስ ነው። ሜታቦሊዝም ሕይወት ያላቸው ነገሮች ምግብን ወደ ኃይል የሚቀይሩበት ሂደት ነው። መጠኑ ያነሰ ሜታቦሊዝም ወይንም ማብላላት አንድ ሰው አካላዊ እንቅስቃሴ ሲያከናውን አነስተኛ ኃይል ብቻ እንዲጠቀም የማድረግ ጠቀሜታ አለው። ይህ ሮቦቲክ ቁምጣ ሱሪ ለሕዝብ ፍጆታ ገና አልዋለም። ክብደቱን በ40 በመቶ በመቀነስ ለበርካታ ተጠቃሚዎች የተስማማ ስርዓት እንዲታከልበት ተመራማሪዎች እየጣሩ ነው። አድማጮቻችን አብራችሁን ስለነበራችሁ በጣም እናመሰግናለን። የዛሬው ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ሀብታሙ ስዩምና ኤደን ገረመው አብረናችሁ አምሽተናል። ዝግጅታችንን ሲያቀናብረው የቆየው ሞክቢል ያቤሮ ነው። የዛሬ ድምፅ መሐንዲሳችን ቲያናት። መልካም ምሽት ተናደሩ።
ሽማን ባንቲ ዘግናል አዋራውም ይሰክላል ደረቅ ሳሩ ይለመልማል የዋልሽበት ሁሉ ይለያል
Kun Radio